የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ታህሳስ 30 2016 ዓ.ም መሰናዷችን ጀመረ። በበርበራ ጉዳይ የአፍሪካ ቀንድ ውዝግብ ቀጥሏል።
ይህ ጉዳይ በከባድ ሚስጥር የተያዘ እንደሆነ ያስታውቃል። እንደዚህ አይነት አለመስማማቶች ሊኖሩ ይችላሉ። ፑንትላንድ አካባቢ ያሉ በተወሰነ መልኩ ከጎሳም ጋር በተያያዙ ጉዳዮች ለዚያ የቀረቡ ሰዎች ይህን ሀሳብ ላይገዙት፣ ላይደግፉት ይችላሉ። ይሄ ደግሞ የተለመደ ነው ብዬ ነው ማስበው። ሁሉም ሰው ላይስማማበት ይችላል።
የሰማችኋቸው በውዝግቡ ዙሪያ ትንታኔ የሰጡንን በአዲስ አበባ ዩኒቨርሲቲ የአፍሪካና የእስያ ጥናት ምርምር ማዕከል ረዳት ፕሮፌሰር የሆኑትን ዶክተር ሳሙኤል ተፈራ ነው። በምሽቱ በዚህ ጉዳይ ላይ ዘገባ ይኖረናል። በሌላ በኩል የኑሮ ውድነት በእጅጉ እያሻቀበ መሄዱን በሚመለከት በድሬዳዋ ሸማቾችና ነጋዴዎች የተናገሩትንም ይዘናል። ሌሎች መሰናዶዎችም አሉ። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የማክሰኞ ምሽት መሰናዶ እየመራው ኤደን ገረመው አብሬያችሁ ቆያለሁ። ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ በመሆን ታከናውንልናለች። ቆንጅታዬ ዋና አዘጋጇ ናት። ከመላ አሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁ እንድታመሹ እንጋብዛለን። አሁን ከዓለም ዙሪያ ወደ ተጠናቀሩ ዜናዎች እናልፋለን።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን። በበርበራ ጉዳይ የአፍሪቃ ቀንድ ውዝግብ ቀጥሏል። ሩሲያ የዩክሬን ለፈጸመችው የአየር ድብደባ የአጻፋ ምላሽ እሰጣለሁ አለች። የሱዳን ጦርነት ብርቱ የረሃብ አደጋ መደቀኑ ተነገረ። የሚሉት ይገኙበታል። በበርበራ ጉዳይ የአፍሪካ ቀንድ ውዝግብ ቀጥሏል። ኢትዮጵያና ሶማሊላንድ በወታደራዊ ትብብር፣ ኤርትራና ሶማሊያ ደግሞ በሰሞኑ የመግባቢያ ሰነድ ዙሪያ ውይይት አድርገዋል። ኤርትራ ለሶማሊያ ሉዓላዊነት፣ አንድነትና የግዛት አሃድነት እውቅና እንደምትሰጥ አስታውቃለች። ጅቡቲ የሰሞኑ ሁኔታ እንዳሳሰባቸው የገለጹ አካላትን ተቀላቅላለች። በሌላ በኩል ሰነዱን የመፈረሙ ተከትሎ ውዝግብ ጋር በማህበረሰቦች መካከል መካረር መፈጠሩ አዝማሚያ በተለይም የስደተኞች ደህንነት ጉዳይ እንደሚያሳስበው የኦሮሞ ውርስ አመራርና ተሟጋች ማህበር የሚባል ቡድን አስታውቋል። ኬኔዲ አባተ በዓለም አቀፍ ግንኙነት ባለሙያ ትንታኔ ያካተተበት ርዕሰ ወሬዎቹ ይመለከተዋል። ሩሲያ ዩክሬን ለፈጸመችው የአየር ድብደባ ያጸፋ ምላሽ እሰጣለሁ አለች። ዩክሬን በሁለት የሩሲያ ግዛቶች የአየር ድብደባ መፈጸሟን የሩሲያ ባለሥልጣናት ተናግረዋል። በሩሲያዋ የድንበር ከተማ ቤልጎሮድ ላይ እያየለ የመጣው የዩክሬን ጥቃት የሚመክት የአጸፋ ምላሽ እርምጃ እወስዳለሁ ሲል የክሬምሊን ቤተ መንግሥት አስታውቋል። የሩሲያ የአየር መከላከያ በከተማዋ ላይ የተነጣጠሩ የሚሳይልና የሰው አልባ አውሮፕላኖችን መትቶ በጣለበት ወቅት ሶስት ሰዎች በፍርስራሹ መቁሰላቸውን የቤልጎሮድ ግዛት አስተዳዳሪ ቪቻሊስካቭ ግድላኮቭ በዛሬው ዕለት አስታውቀዋል። ግድላኮቭ አክለውም በበርካታ መንደሮች ያሉ የመኖሪያ ቤቶችና ተሽከርካሪዎች ላይ ጉዳት አድርሷል ነው ያሉት። የዩክሬን የአየር ድብደባ ዜና የተሰማው የሩሲያ አየር መከላከያ በቤልጎሮድ ላይ የታለሙ 10 ኢላማዎችን ካወደሙ ከአንድ ቀን በኋላ ነው። አካባቢው ባለፉት ሳምንታት የዩክሬን ጥቃቶች ኢላማ ሲሆን ባለፈው ወር መገባደጃ ላይ በተካሄደው የሚሳይልና የሰው አልባ አውሮፕላኖች ጥቃት 5 ሕጻናትን ጨምሮ 25 ንጹሐን ዜጎች መገደላቸው ተዘግቧል። በሌላ ዜና በምዕራብ ሩሲያዊቱ የኦሪዮል ግዛት በዛሬው ዕለት ሁለት የዩክሬን ሰው አልባ አውሮፕላኖች ኦሪዮል ከተማ ውስጥ የሚገኝ የነዳጅ ማደያ ላይ ባደረሱት ጥቃት ታስነሳው እሳት በኋላ በቁጥጥር ስር መዋሉን የግዛቲቱ አገረ ገዢ አንድሬ ክላይችኮቭ በቴሌግራም ባስተላለፉ መልእክት አስተዋውቀዋል። ኦሪዮል ከዩክሬን ድንበር 220 ኪሎ ሜትሮች ርቃ የምትገኝ ከተማ ናት። ምዕራባውያን ባለስልጣናትና ተንታኞች ሩሲያ ባለፈው ዓመት ይበልጡን በዩክሬን መሠረተ ልማት አውታሮች ላይ አነጣጥራው ከነበሩት የአየር ጥቃቶች በተቃራኒ በያዝነው የክረምት ወራት በዋናነት በዩክሬን መከላከያ ኢንዱስትሪ ላይ የታለሙ ጥቃቶችን ለመፈጸም የሚያስችሏትን የክሩዝ ሚሳይሎች በማከማቸት ላይ ናት ሲሉ አስጠንቅቀው ነበር። ይሁንና እስካሁን የሩሲያ ጥቃቶች በአብዛኛው በተደጋጋሚ የመቱት የሲቪል አካባቢዎች መሆኑ ተመልክቷል። ማክሮን የ34 ዓመቱን የትምህርት ሚኒስትራቸውን ገብርኤል አታልን አዲስ ጠቅላይ ሚኒስትራቸው አድርገው ሾሙ። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከአውሮፓ ፓርላማ ምርጫ በፊት ለሁለተኛ ዙር የሥልጣን ዘመናቸው ትንፋሽ ለመዝራት የያዙ ጥረት ተደርጎም ታይቷል። እርምጃው አይነተኛ የፖለቲካ ለውጥ ባያመጣም ማክሮን ባለፈው ዓመት የወሰዱት የጡረታና የኢሚግሬሽን ማሻሻያ ከፈጠረው ሁኔታ ለመሻገርና በሰኔ ወር የአውሮፓ ህብረት ድምፅ መስጫ ማዕከላዊ ፓርቲው ያለውን እድል ከፍ ለማድረግ መፈለጋቸውን ያሳያልም ተብሏል። የሱዳኑ ጦርነት ብርቱ የረሃብ አደጋ መደቀኑ ተገለጠ። በሱዳን በመካሄድ ላይ ያለው የሁለቱ ጀኔራሎች ጦርነት ከካርቱም በስተደቡብ ወደምትገኘውና አልጃዚራ ወደ ተሰኘችው ለም አካባቢ ከተዛመተ ወዲህ በአንድ ወቅት ትርፊያ መርቶ የነበሩ ገበሬዎች ምጽዋት ጠባቂ ሆነዋል። ገበሬዎቹ ወደ ማሳቸው መሄድ እንዳልቻሉና የዘሩትንም መንከባከብ ሆነ መሰብሰብ እንዳልቻሉ ለኤፍፒ ዜና ወኪል ተናግረዋል። በሱዳን መደበኛ ሰራዊትና በፈጥኖ ደራሽ ኃይሉ መካከል ባለፈው ሚያዝያ ጦርነቱ ከጀመረ ወዲህ አልጃዚራ ከግማሽ ሚሊዮን በላይ ለሚሆኑ ሰዎች መጠለያ እንደነበረች የተባበሩት መንግስታት ድርጅት አስታውቋል። ጦርነቱ ወደ ደቡብ አቅጣጫ እየተስፋፋ በመምጣቱ ግን ባሳለፍነው የታህሳስ ወር በአልጃዚራ የነበረው ሰላም ደፍርሷል። ዋድማዳኒ የተሰኘችው ከተማ ለቆ ለመቆጣጠር ውጊያው በመፋፋሙ በመቶ ሺዎች የሚቆጠሩ ሰዎች ለመሸሽ ተገደዋል። የሱዳን ሰራዊት ዋድ ማዳኒን ጥሎ ሲወጣ የፈጥኖ ደራሽ ኃይሉ ሰፊ እርሻ መሬቶችን በመቆጣጠሩ ሰዎች መንደራቸውን ለቀው ለመውጣትም ሆነ በመስኖና ማዳበሪያ የሚለሙ ሰፋፊ እርሻዎችን ለመንከባከብ እንዳይችሉ ማድረጉ ነው የተመለከተው። የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም እንደሚለው በአሁኑ ወቅት 18 ሚሊዮን የሚሆኑ ሰዎች ከረሃብ ጋር ተፋጠዋል። 5 ሚሊዮኑ ደግሞ አስቸኳይ መልስ የሚያሻው ሁኔታ ውስጥ ናቸው ተብሏል። ረሃብ በይፋ ባይታወጅም መከሰቱ አይቀሬ መሆኑን የኖርዌይ ፍልሰተኞች ምክር ቤት የተሰኘ ግብረሰናይ ድርጅት ሲያስታውቅ፣ የአሜሪካው ዓለም አቀፍ የልማት ድርጅት ዩኤስአይዲ በበኩሉ ጦርነቱ ሰብል አምራች በሆኑ አካባቢዎች መስፋፋቱ የአገሪቱን የምግብ ዋስትና አደጋ ላይ እንደጣለ አመልክቷል። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት የሰዓቱን የዓለም ዜናዎች ነው። የሞሐመድ ባዙም ልጅ ለጊዜው ከእስር ተለቀቁ። ባለፈው ሐምሌ በመፈንቅለ መንግሥት ከሥልጣን የተወገዱት የኒጀሩ ፕሬዚዳንት ሞሐመድ ባዙም ልጅ ትናንት ሰኞ ለጊዜው በተሰኘ ከእስር እንዲለቀቁ በኒያሚ የሚገኝ ወታደራዊ ችሎት አስታውቋል። የኤኤፍፒ ዜና ወኪል ተመልክቼዋለሁ ያለውን የችሎቱን ሰነድ ጠቅሶ እንደዘገበው ከወላጆቻቸው ጋር ባለፈው የሐምሌ ወር ተይዘው የነበሩት ሳሌም ባዙም ለጊዜው እንዲለቀቁ ተወስኗል። ወደፊት በተፈለጉ ጊዜም ወዲያውኑ ሪፖርት ማድረግ እንዳለባቸው ሰነዱ ያመለክታል። የሳሌም ወላጆች አሁንም በፕሬዚዳንታዊ መኖሪያ ቤታቸው እንደታገቱ ነው። ለሞሐመድ ባዙም ቅርብ የሆኑ ምንጮች ለኤኤፍፒ ዜና ወኪል እንዳስታወቁት የ22 ዓመቱ ሳሌም ባዙም ትናንት ማምሻውን የቶጎ መዲና ወደሆነችው ሎሜ አቅንተዋል። ሳሌም የተለቀቁት በቶጎና ሴራሊዮን መንግስታት አሸማጋይነት እንደሆነ ከቶጎ መንግስት የወጣው መግለጫ አረጋግጧል። ከኒጀር ካለፈው ሐምሌ ወር ወዲህ ሞሐመድ ባዙምን ከስልጣን ባስወገደው ወታደራዊ ሁንታ በመተዳደር ላይ ስትሆን፣ መሪው ጀኔራል አብዱራህማን ቲያኒ አገሪቱን ወደ ሲቪል አስተዳደር ለመመለስ የሶስት ዓመታት ጊዜ እንደሚያስፈልግ አስታውቀዋል። በመጨረሻም ምዕራባውያን ባለሥልጣናትና ተንታኞች ሩሲያ ባለፈው ዓመት ይበልጡን በዩክሬን ላይ የተመሠረተ የልማት አውታሮች ላይ አነጣጥረው ከነበሩት የአየር ጥቃት በተቃራኒ በያዝነው የክረምት ወራት በዋናነት በዩክሬን መከላከያ ኢንዱስትሪ ላይ የታለሙ ጥቃቶችን ለመፈጸም የሚያስችላትን የክሩዝ ሚሳይሎች በማከማቸት ላይ ናት ሲሉ አስጠንቅቀዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት። ቮይስ
ስትከታተሉ የቆያችሁት የማክሰኞ ምሽት ዜናዎችን ነበር። አሉላ ከበደን ካለም ዙሪያ ለተሰባሰቡት ዜናዎች አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መሰናዷችን ይቀጥላል። ዝግጅቶቻችንን የቪኦኤ አማርኛ ፌስቡክ ገጽ ላይና ድረ ገጽ ላይ በቀጥታ እንድትከታተሉ እንጋብዛለን። ኤደን ገረመው መሰናዶውን በመምራት፣ ብርሃን ኃይሉ ስርጭቱን በመከወን፣ ቆንጅታዬ በዋና አዘጋጅነት፣ አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን፣ ግርማ ደገፋና ሲሳይ አሸናፊ የድምፅና የምስል ቅንብሩን በመስራት አብረናችሁን እንቆያለን። እናንተም አብራችሁን ስለሆናችሁ እናመሰግናለን። አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። በበርበራ ጉዳይ የአፍሪካ ቀንድ ውዝግብ ቀጥሏል። ኢትዮጵያና ሶማሊላንድ በወታደራዊ ትብብር፣ ኤርትራና ሶማሊያ ደግሞ በሰሞኑ የመግባቢያ ሰነድ ዙሪያ ውይይት አድርገዋል። ኤርትራ ለሶማሊያ ሉዓላዊነት፣ አንድነትና የግዛት አህዳዊነት እውቅና እንደምትሰጥ አስታውቃለች። ጅቡቲ የሰሞኑ ሁኔታ እንዳሳሰባቸው ከገለጹ አካላት ጋር ተቀላቅላለች። በሌላ በኩል የሰነዱ መፈረም ከተከተለው ውዝግብ ጋር በማህበረሰቦች መካከል መካረር የመፈጠሩ አዝማሚያ በተለይም ደግሞ የስደተኞች ደህንነት ጉዳይ እንደሚያሳስበው የኦሮሞ ውርስ አመራርና ተሟጋች ማህበር የሚባል ቡድን አስታውቋል። ኬኔዲ አባተ የዓለም አቀፍ ግንኙነቶች ባለሙያን ትንታኔ አካቶ ያሰናዳው ዘገባ ይቀጥላል።
ከሶማሊያ መገንጠሏን ከ30 ዓመታት በፊት ያወጀችው ሶማሊላንድ ውቅና የባህር መውጫ የሌላት ኢትዮጵያም በር ሊያገኙበት ያስችለናል ያሉት የመግባቢያ ሰነድ መፈራረማቸውን ተከትሎ በአካባቢውና በዓለም አቀፍ አደባባይ የንግግር ሰበብ ሆኖ ሰንብቷል። ተቃውሟን ስትገልጽ የቆየችው የሶማሊያ ፕሬዚዳንት ሐሰን ሼክ መሐመድም ያንን ፊርማ ፉርሽና ውድቅ አድርጌ ያለው ሲሉ እሁድ ዕለት አውጀዋል። ለሁለት ቀናት ጉብኝት ኤርትራ የተጓዙት ፕሬዚዳንቱ ጉብኝታቸውን አጠናቀውም ዛሬ መመለሳቸውም ተገልጿል። በሌላ በኩል የሶማሊላንድ ጠቅላይ ኤታማዦር ሹም ሜጀር ጄኔራል ኑህ ኢስማኤል ታኒ ትላንት ወደ አዲስ አበባ ተጉዘው ከኢትዮጵያ አቻቸው ፊልድ ማርሻል ብርሃኑ ጁላ ጋር መወያየታቸውን የኢፌዴሪ መከላከያ አስታውቋል። የኢታማጆሩ ጉብኝትም የሶማሊላንድ የመከላከያ ሚኒስትር አብድቃኒ ሙሐመድ ስምምነቱን ተቃውመው ስልጣን መልቀቃቸውን ካሳወቁ በኋላ የተካሄደ ነው። ለመሆኑ የሶማሊያው ፕሬዚዳንት የመግባቢያ ስምምነቱን ውድቅ ለማድረግ የፈረሙት ሕግ አቅምና ተፈጻሚነት እስከምን ይሆን? የመግባቢያ ስምምነቱን መፈረም ተከትሎ በቀጠናው የሚታዩ ለውጦች እንዲተነትኑ የአሜሪካ ድምፅ ያናገራቸው በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ ያብራራሉ።
በፈረንጆች 2017 የካቲት የበርበራ መተላለፊያ ልማት ፕሮጀክት በኢትዮጵያ በሶማሌላንድ መንግስትና በተባበሩት አረብ ኤምሬቶች መንግስታት መካከል እውን ለማድረግ እንቅስቃሴ ሲጀመር የሶማሊያ መንግስት ለተባበሩት መንግስታት የጸጥታው ምክር ቤት ተመሳሳይ ቁጣውን የገለጸበትን ደብዳቤ አቅርቦ ነበር። ያው ምንም የተሳካ ነገር አልነበረም። አሁንም ለሁለተኛ ጊዜ ነው እያደረጉት ያሉት። ከዚህ በኋላ በቅርቡ ደግሞ ሙሴቢ ካቢኔያቸውን ይዘው ወደ አሜሪካ ይሄዳሉ። ለምን? የአሜሪካ መንግስት ደግሞ በርበራ ላይ ወታደራዊ የጦር ሰፈር ለመገንባት ስምምነት ለማድረግ በቅርቡ መሄዳቸው አይቀርም። የኢትዮጵያን መሰል ስምምነት እውን የሚሆን ከሆነ አሁን ሞቃዲሾ የተቀመጠው የሐሰን ሼክ መንግስት እንግዲህ ለሶስተኛ ጊዜ እንደዚህ አይነት ህግ ሊያወጣና ሊፈርም ነው ማለት ነው።
ፕሬዚዳንት ሐሰን ሼክ መሐሙድ ህጉን ከፈረሙ በኋላ ኤክስ ላይ ባወጡት መልእክት ይህ ህግ በዓለም አቀፍ ህግ መሰረት አንድነታችንን፣ ሉዓላዊነታችንና የግዛታችንን አህድነት ለማስጠበቅ ያለንን ቁርጠኝነት የሚያሳይ ነው ብለዋል። ፕሬዚዳንቱ የኤርትራ ጉብኝታቸውን ተከትሎ በወጡ መግለጫዎችም ከሰሞናዊ ጉዳይ ጋር በተያያዘ ሁለቱ መሪዎች ውይይት ስለማድረጋቸው ምንም የተባለ ነገር የለም። የመግባቢያ ሰነዱን ፊርማ ተከትሎ በሁለቱም ወገኖች በኩል ዲፕሎማሲያዊ ድጋፍ ለማግኘት የሚደረጉ ጥረቶች የሚጠበቅ ነው የሚሉት ዶክተር ሳሙኤል የፕሬዚዳንቱ የኤርትራ ጉብኝትም የዚህ አካል ሊሆን እንደሚችል ግምታቸውን ተናግረዋል።
የኤርትራ መንግስት እስካሁን ምንም አላለም። ጅቡቲ ምንም አላለችም። ብዙዎቹ ምንም አላሉም። በዚህ መሀል ውስጥ ድጋፍ ለማሰባሰብ በሁለቱም ሳይድ እንቅስቃሴዎች እንደሚኖሩ እሙን ነው። ኢትዮጵያና ሶማሌላንድ ይህንን ሀሳብ ደግፎ በሁለተኝነት የሚቆም መንግስትን ለመፈለግ እንቅስቃሴ ያደርጋሉ። ምንም አለ የሚባል አይደለም። በዛውም በኩል ደግሞ ቢተርሊ የተቃወመው የግዛት አንድነት የተጥሷል የሚለው ሶማሊያ መንግስትም ደግሞ ይህንን ሀሳብ ደግፎ ለማሸነፍ በሚያደርገው እንቅስቃሴ ውስጥ በቅርብ በመጀመሪያነት ወደ ኤርትራ ብሄድ የሚደንቅ አይመስለኝም። ኤርትራ ከኢትዮጵያ ጋር ያላትን ግንኙነት ስንመለከትና እኔ የተለየ ነገር ይፈጠራል ብዬ አላስብም። ኤርትራን ብትሆን የሶማሊያን አቋም ሙሉ በሙሉ እንደውስ ታደርጋለች ብዬ አላስብም።
የሶማሊላንድ የመከላከያ ሚኒስትር ስራቸው መልቀቅና እየታዩ ያሉ ፖለቲካዊ ለውጦችን በተመለከተ ዶክተር ሳሙኤል ሲናገሩ ስምምነቱ ቀደም ብሎ በሁለቱም በኩል በሚስጥር ተይዞ መቆየቱና አሁን እየታዩ ያሉ ቅሬታዎች መንስኤም ይኸው ሊሆን እንደሚችል ይገምታሉ።
ይሄ ጉዳይ በከባድ ሚስጥር የተያዘ እንደሆነ ያስታውቃል። ብዙ የሚባሉ በሶማሊላንድ መንግስት በኩል ያሉ ሰዎች ለጉዳዩ እንዳላቸው ቅርበት ጉዳዩን የተረዱት አይመስልም። ፕሬዚዳንቱና በፕሬዚዳንቱ ዙሪያ ያሉ ሰዎች ብቻ በጥብቅ ሚስጥር ተይዞ የነበረ ነው። ይሄ እንግዲህ በሶማሊላንድ መንግስት ብቻ በኩል ሳይሆን በኢትዮጵያ መንግስትም በኩል በተመሳሳይ መልኩ የተያዘ ጉዳይ እንደሆነ የጠቅላይ ሚኒስትሩ የደህንነት አማካሪም በሰጡት መግለጫ ተናግረዋል። እኛም እሱ ለመረዳት ችለናል። እንደዚህ አይነት አለመስማማቶች ሊኖሩ ይችላሉ። ፑንትላንድ አካባቢ ያሉ በተወሰነ መልኩ ከጎሳም ጋር በተያያዙ ጉዳዮች ለዚያ የቀረቡ ሰዎች ይህን ሀሳብ ላይገዙት፣ ላይደግፉት ይችላሉ። ይሄ ደግሞ የተለመደ ነው ብዬ ነው ማስበው። ሁሉም ሰው ላይስማማበት ይችላል።
አፍሪካ ህብረት፣ ዩናይትድ ስቴትስ፣ የአውሮፓ ህብረት፣ ዩናይትድ ኪንግደም እንዲሁም ሌሎች ሀገሮችና ተቋማት አፍሪካ ቀንድ ላይ የተነሳው ውዝግብ ለመፍታት የሚመለከታቸው ሁሉ ለዲፕሎማሲ ንግግሮች እንዲቀመጡ አሳስበዋል። ዶክተር ሳሙኤል እንደሚሉት ሀገራትና ተቋማት መግለጫዎችን ያወጡ እንጂ በሶማሊላንድ ውቅና ጉዳይ ላይ እስካሁን አቋማቸውን በግልጽ አላሳወቁም።
አብዛኞቹ የሰማናቸውም ከአውሮፓ ህብረት እና ከቱርክ ውጭ ያሉት ሌሎች ይህንን ተቃውሞ ሀሳብ ያነሱ ሀገሮች አብዛኛው ያው አረብ ሊግ ውስጥ ያሉ በካውንስል ደረጃ የሚወከሉ በዛው አካባቢ ያሉ ናቸው። ከዛ ባሻገር ያለው ትልልቅ የምንላቸው ምዕራባውያን ሀገሮችን ጨምሮ በተናጠል እንደዚህ ወጥተው ኦፊሻሊ ዲናውንስ ያደረጉት የለም። የአፍሪካ ህብረትንም የኢጋድን መግለጫዎች ሰምተናል። በሀገራት ደረጃ ግን በግልጽ ተናግሮ ዲናውንስ የሚያደረግም የለም። ስለዚህ የምናየው ምንድን ነው? በሳይለንት ማጆሪቲ ምን ያለው አብዛኛው ይህንን ሀሳብ እያኘከው ነው ማለት ነው። እየተኝቶበታል ምልህ የሶማሌላንድን እውቅና ማግኘት ኳስችን የሚያደርግ አይደለም። አብዛኛውም 35 የሚሆኑ ሀገራት በ1960 ለሶማሌላንድ እውቅናን ሰጥቷል። በጣም ትንሽ ቁጥር አይደለም በዛን ወቅት። እና ይህን ስናስብ ዓለም የሶማሌላንድን መንግስት ነጻ መሆን የሚቃወመው አይመስልም። ግን አሁን ካለው የኃይል አሰላለፍ ጋር በተያያዘ ምን አይነት ፖለቲካል ኮንስኮንስ ይኖረዋል የሚለውን በማሰብ ጊዜ ሊወስድ ይችላል ብዬ አስባለሁ።
አሜሪካና ሶማሌላንድ ትብብራቸውን ማሳደግ የሚያስችል ስምምነት በቅርቡ ይፈራረማሉ ተብሎ እንደሚጠበቅ የሚናገሩት ዶክተር ሳሙኤል እንደ ዩኤስኤድ ያሉ የአሜሪካ ተቋሞችም ቀደም ብለው በሶማሌላንድ ስራ መጀመራቸውን ይናገራሉ።
የአሜሪካ መንግስት ያው በ1960 ጁን 26 የሶማሌላንድ ከእንግሊዝ ቅኝ ግዛት ነጻ ስትወጣ በንጋታው ጁን 27 በተጻፈ ደብዳቤ እንኳን ደስ አላችሁ መልእክቱን ካቀረቡ ከ35 ሀገራት ውስጥ አንዱ ነው በዛን ሰዓት። ይህም ደግሞ የአሜሪካ መንግስት የሴኩሪቲ ፕሮጀክቱን የሴኩሪቲ ደህንነቱን ኢንትረስቱን ለማስጠበቅ ደግሞ ከመረጣቸው ትልልቅ ቾክ ፖይንቶች በዓለም ላይ የባቤል መንደብ አካባቢ ያለበት የቀይ ባህርና የምዕራብ ውቅያኖስ ዳርቻ አንዱ ነው። ይሄ ደግሞ በሶማሌላንድ በኩል ሊገለጽ የሚችል ነው። ሶማሌላንድ ውስጥ ትልቅ ኢንትረስት አለው። በዚህም ምክንያት ነው በ2021 በፈረንጆቹ አቆጣጠር መጋቢት ውስጥ የሶማሌላንድ መንግስትና በሙሴ የሚመራ የአሜሪካ መንግስት በጋራ ሆነው የሶማሌላንድ ፓርትነርሺፕ አክት ብለው ዘለግ ያለ ስምምነትን ያደረጉት። በዚህ ስምምነት ውስጥ የአሜሪካ መንግስት እውቅናን መስጠትን በደንብ የሚያረጋግጡ በአንድ ሌላ ሉዓላዊት ሀገር ውስጥ እንቅስቃሴውን በግልጽ የሚያሳዩ የስቴት ዲፓርትመንቱን፣ የዲፌንስ ፎርሱን እና ዩኤስኤድን በነጻነት እንዲንቀሳቀስ የፈቀደበት የውጭ ጉዳይ ስታንዲንግ አፌርስ ኮሚቴውም ይህንን እየተከታተለ ሪፖርት የሚያደርግበትን ስርዓት ያበጀበትን መንገድ እናያለን። እዛ ውስጥ በእርግጥ የዋን ሶማሊያን ሀሳብን ነው የምደግፈው የምናቀነው፣ አሜሪካ የምታቀነቅነው ከዚያ ቆማ ልንፋላለችን ቢልም፣ በሌላ በኩል ደግሞ ለጊዜው ኤክስፕሌን ለማድረግ ምክንያት ለመግለጽ በማይቻል መልኩ ሶማሌላንድ ውስጥ የአሜሪካ መንግስት እነዚህ ሶስቱ አካላቶች በይፋ እንዲንቀሳቀሱ ፈቅደናል፣ ከሶማሊያን መንግስት ጋር አብረን እንሰራለን የሚል ቅድመ እውቅና የሚመስል በፔፐር ላይ ያጸደቀ አስተሳሰብን አስቀምጧል።
የባህር በር አልባ ኢትዮጵያ ከሶማሊላንድ ጋር የፈጸመችው ስምምነት 20 ኪሎ ሜትር ርዝመት ያለው የባህር ጠረፍ ለ50 ዓመታት እንድትከራይ ለንግድና ለጦር ወደብነትም እንድትጠቀምበት የሚፈቅድ ነው። ሶማሊላንድን የግዛት አካል ነች የምትሏ ሶማሊያ ግን ውሉን በብርቱ መቃወሟን አሁንም ቀጥላለች። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አድማጮቻችን የተከታተላችሁት እንግዲህ በአስማማ አየነው የተሰናዳውን ዘገባ ነበረ። ቀደም ብለን ስናስተዋውቅ ኬኔዲ አባተ ያለውን ይቅርታ እንጠይቃለን። ወደ በኋላ ላይ በኬኔዲ አባተ የተሰናዳውን በበርበራ ጉዳይ የአፍሪካ ቀንድ ውዝግብ ቀጥሏል የሚለውን ዘገባ መለስ የምንልበት ይሆናል። ለምሽቱ ያዝነውን አብይ ርዕስ ፈጽመን ወደ ትንታኔው መጽሔት ነው የምንሻገረው። የጎንደር ሰላም መመለሱን ነዋሪዎችና ባለስልጣናት ገለጹ። በጎንደር በቅርቡ በከተማውን በአካባቢው በፋኖ ቡድን ታጣቂዎችና በመንግስት የጸጥታ ኃይሎች መካከል በተከሰተው ግጭት ምክንያት በንጹሐን ዜጎች ላይ የደረሰውን ጉዳት በቅርቡ እንደሚያሳውቅ የከተማዋ አስተዳደር አስታውቋል። የከተማ አስተዳደሩ ቃል አቀባይ አቶ አበበ ላቀው ዛሬ ለአሜሪካ ድምጽ በሰጡት ቃል በከተማዋ የንግድ ተቋማት መከፈታቸውና የትራንስፖርት አገልግሎቶችም መጀመራቸውን ገልጸዋል። በግጭቱ በሰው ላይ ስለደረሰው ጉዳት ምርመራ እየተካሄደ መሆኑን ነው አክለው የገለጹት። በሰሞኑ ግጭት ቁጥራቸው በውል ያልታወቁ ሰዎች መሞታቸውን ነዋሪዎች ትላንት ለአሜሪካ ድምጽ መናገራቸው ይታወሳል። የከተማዋ አስተዳደር ቃል አቀባዩ መጪው የጥምቀት በዓልን ለማክበር የሚያስችል የጸጥታ ሁኔታ አለ፣ አስፈላጊው ቅድመ ዝግጅትም ተጠናቋል፣ ጎብኚዎችም ያለምንም ስጋት በዓሉን መጥተው መታደም ይችላሉ ሲሉ ተናግረዋል። በሌላ በኩል የአሜሪካ ድምጽ ያነጋገራቸው ነዋሪዎች ግን በከተማዋ አልፎ አልፎ እየተከሰተ ያለው ግጭት የሀገር ውስጥና የውጭ ሀገር ጎብኚዎች ታድመው በበዓሉ በደመቀ ሁኔታ እንዳይከበር እንቅፋት እየሆነ ነው እያሉ ነው። አስቴር ምስጋናው ዘገባ አላት።
የጎንደር ከተማ አስተዳደር የመንግስት ኮሚኒኬሽን ቃል አቀባይ አቶ አበበ ላቀው ዛሬ ለአሜሪካ ድምጽ በሰጡት ቃል ባለፈው ሳምንት መጨረሻ በጎንደር ከተማ ጽንፈኛ ሲሉ በጠሩት ኃይል በከተማዋ በተወሰኑ አካባቢዎች የጸጥታ መደፍረስ ተከስቶ እንደነበር ጠቅሰው በግጭቱ የደረሰውን ጉዳት ለማወቅ ምርመራ እየተካሄደ እንደሆነና እንደተጠናቀቀ ለሕዝብ እናሳውቃለን ብለዋል።
ያው እንግዲህ ይህን ራሱን ችሎ አካሉ ተጣርቶ የሚቀርብ ነው የሚሆነው። አሁን ይህን ያህል ቁጥር ነው ለማለት ለእኔም የጠራ መረጃ እስኪደርስ ድረስ ይህን እንትን ለማለት ያስቸግራል። ስለዚህ የጠራውን መረጃ ማድረስ ይሆናል። ኤግዛክት ቁጥሩ ነው ማለት ነው።
በጎንደር ከተማ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ካለፈው አርብ ጀምሮ እስከ እሁድ ድረስ በተካሄደው የተኩስ ልውውጥ ቁጥራቸው በውል ያልታወቁ ሰዎች መሞታቸውን ነዋሪዎችን ጠቅሰን ትላንት መዘገባችን ይታወሳል። የጎንደር ከተማ አስተዳደር የመንግስት ኮሚኒኬሽን ቃል አቀባይ አቶ አበበ ላቀው የጸጥታ መደፍረሱ በአሁኑ ሰዓት ሙሉ ለሙሉ በቁጥጥር ስር ውሏል ብለዋል።
በዓላትን በተለይ በደንብ በተረጋጋ ሁኔታ እንዳይውል ለማድረግ የተለያዩ ትንኮሳዎችን ያገኛል። ሰሞኑን የተከሰተ በከተማችን ይኸው ነው። ስለዚህ ያን ያሰበውን ሴራ በከተማ ደረጃ የተደራጀው የጸጥታ መዋቅራችንም ህዝባችንም መክቶ ባሉበት እንዲውል አስችሏል ማለት ነው። በዚህ ሂደት አንዳንድ ከዚህ ከአገልግሎት አኳያ ውስን በተለይ አየር ጤና በሚባል ቀበሌ በማራኪ ክፍለ ከተማ አየር ጤና ቀበሌ ላይ ግጭት ነበር። የተኩስም ልውውጥ ነበር። አሁን ላይ ያቆሙ ከትናንት ጀምሮ ሙሉ በሙሉ ወደ ተሟላ መደበኛ እንቅስቃሴ ተመልሳለች። ህዝቡም በሰላም ወጥቶ መግባት ጀምሯል።
የጎንደር ከተማ ነዋሪ መሆናቸውን የገለጹልንና ስማቸውን በሚስጥር እንድንይዝ የጠየቁን አንድ ግለሰብም ዛሬ በከተማው ሰላማዊ እንቅስቃሴ መኖሩን አረጋግጠውልናል።
ዛሬ ጠዋት መደበኛ የሆነ እንቅስቃሴ ጀምሯል። ታክሲዎችም ባጃጅም መደበኛ እንቅስቃሴ አይተናል። ከዛ ውጭ ሱቆች፣ ጸጉር ቤቶች፣ ካፌዎች እንዲሁም ባንክ ክፍት ነው። ስለዚህ አብዛኛውን የመንግስት መስሪያ ቤቶች ክፍት ናቸው ብለን መናገር እንችላለን። ነገር ግን የመጀመሪያ ደረጃ ትምህርት ቤት የመንግስትም የግል ትምህርት ቤቶች እስከ ዛሬው ድረስ ስራ አልጀመሩም። ምክንያቱም ተማሪዎች እኔ በምኖርበት አካባቢ የኤሌመንታሪ ተማሪዎች ወደ ትምህርት ቤት ሲሄዱ አላየሁም። ከትናንትናው አንጻር ዛሬ በደንብ የተሻለ አንጻር ይሰራማል።
ችግር ሊገጥመኝ ይችላል ብለው ስማቸውን ከመናገር የተቆጠቡት አስተያየት ሰጭም ዛሬ ከተማዋ ወደ ሰላማዊ እንቅስቃሴ ተመልሳለች ብለዋል። ትላንት ለአሜሪካ ድምጽ አስተያየታቸውን የሰጡ የጎንደር ከተማ ነዋሪዎች ሰሞኑን በከተማው በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በተከሰተው ግጭት ምክንያት በየዓመቱ በድምቀት የሚከበረው የጥምቀት በዓል ሊከበርም ላይከበርም ይችላል የሚል ስጋት እንዳላቸው ገልጸው ነበር። የከተማ አስተዳደሩ ቃል አቀባይ አቶ አበበ ላቀው እንደሚሉት ግን በዓሉን በድምቀት ለማክበር በጸጥታም ሆነ በመስተንግዶ በቂ ዝግጅት ተጠናቋል።
ጎንደር ላይ በየዓመቱ የሚካሄደውን የጥምቀት በዓል ዓለም ነው ብዙ የሚመጣው በተሟላ ሁኔታ መጥቶ ጥምቀትን በጥር ወር ጎንደር ላይ እንዲያሳልፍ የሚያስችል ጥሪ እያስተላለፈ ነው። እንደ ከተማ 8 ንዑሳን ኮሚቴዎች አሉት። ኮሚቴ ተደራጅቶ ወደ ስራ ገባ። በጣም በርከት ያሉ ወራቶች ተቋጥረዋል። የቅድመ ዝግጅት ስራዎች ተከናውኗል። በጸጥታ በኩልም ያለው አስተማማኝ ጸጥታ ከህዝቡ ጋር የተቀናጀ ተገንብቷል። ይህ ሃይማኖታዊ በዓል ብቻ ሳይሆን የከተማውን ኢኮኖሚ የምናነቃቃል፣ የከተማውን መልካም ገጽታ ተላለፍነት ከኢንቨስትመንት አማራጮችን በተለይ ለባለ ሀብቱ በሚችለው እና መሰማራት በሚደርስ በሚችልበት በሚፈልግበት ዘር እንዲሳተፍ የሚያስችል ምቹ ሁኔታ የተፈጠረበት ሁኔታ ስላለ በሁሉም ዓለም የሚገኝ የእነሱም ተከታይ ከዛ ውጭም ያለ ማህበረሰብ ጎንደር ላይ ጥር ወር ላይ ጎንደር ላይ እንዲያሳልፍ ያው ጥሪያችን እናስተላልፋለን።
እሳቸው ይህን ቢሉም በበዓሉ አከባበር ዙሪያ ዛሬ ያነጋገርናቸው የከተማ ነዋሪዎች ግን የሚከተለውን ብለዋል።
እውነት ለመናገር አሁን ለምሳሌ ባለፈው የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በዓል በተከበረበት በዋዜማና በዕለቱ የተፈጠረ አይነት ነገር ከተከሰተ ከእናንድ ያውም ላይከበር ይችላል ይከበራል ብዬ አላስብም። ምናልባት በዚሁ ከቀጠለ ግን የጸጥታ ሁኔታ እንደ በፊቱ የደመቀ ሁኔታ ባይሆንም ያው ይከበራል ምንም አይነት ችግር ካልተፈጠረ። ግን እንዳልኩሽ አሁን ያየነው የልደት በዓል የታየው ነገር የሚከሰት ከሆነ ይከበራል የሚል እምነት የለኝም። እንደኔ
የገና በዓል በሰላም መጠናቀቁን አስመልክቶ በፌስቡክ ማህበራዊ ትስስር ገጻቸው ምስጋና ያቀረቡት የአማራ ክልል ርዕሰ መስተዳደር አረጋ ከበደ በቀጣይም በክልሉ በሚከበሩ ሃይማኖታዊና ባህላዊ ክብረ በዓላት በሰላም እንዲከበሩ ህዝቡ አስተዋጽኦ እንዲያደርግ ጥሪ አቅርበዋል። ለአሜሪካ ድምጽ አስቴር ምስጋናው።
ጣሊያን የሰባቱን በኢንዱስትሪ የበለጸጉ ሀገራቶች ለመምራት የተለዋጭ ፕሬዝዳንትነቱን ስፍራ መያዟን ተከትሎ ጠቅላይ ሚኒስትሯ ጆርጂያ ሜሎኒ በሰጡት አስተያየት ሀገራቱ ከአፍሪቃ ጋር ያላቸውን ግንኙነት ከእርዳታ ይልቅ ስትራቴጂያዊ አጋርነትን በማጎልበት ላይ ትኩረት ማድረግ ለአንድ ዓመት የሚዘልቀው አመራራቸው አብይ አቅጣጫ እንደሚሆን አመልክቷል። በዚህ ዙሪያ የተሰናዳውን ዘገባ አሉላ ከበደ እንደሚከተሉ ያቀርበዋል።
ጣሊያን በግዙፉ መንግስታዊው የነዳጅና ጋዝ ኩባንያ መስራች ኤንሪኮ ማቲ ስም የተሰየመውን የማቲ ፕላን በመባል የሚታወቀውን የአፍሪቃ ስትራቴጂያዊ እቅድ ነድፋለች። በአፍሪቃ ከኃይል አቅርቦት ባለፉ ጉዳይ ዙሪያ የሚደረግ ትብብር እንዲጠናከርም ይጠይቃል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ባለፈው ሳምንት በሰጡት ጋዜጣዊ መግለጫ ላይ ሲናገሩ እቅዱ በተለይ የተወጠኑ ፕሮጀክቶችን እንደሚያካትት ጠቅመው ዝርዝሩን ግን በዚህ ወር በሚካሄደው የሮም ጉባኤ ላይ ይገለጣል ነው ያሉት። የለንደን ዩኒቨርሲቲው የኦሪየንታልና የአፍሪካ ጥናት ትምህርት ቤት መምህር ፕሮፌሰር ኒኮላስ ዌስትኮት እቅዱን አወድሰዋል። ለአሜሪካ ድምፅ በሰጡት አስተያየትም አበረታች እምርታ ነው፣ ነገር ግን ሊተገበር ይገባል ነው ያሉት። አክለውም በተግባር ተፈጻሚ ሆነው ባይገኙም ከአሁን ቀደምም ይህን መሰል ንግግሮች ነበሩ ብለዋል። የቀደመው የአውሮፓ ህብረት የአፍሪቃ ክፍል መራሄ ዲሬክተር ዌስኮት የአውሮፓ ህብረት በዚህ ላይ የሚደረግ ኢንቨስትመንትን ለማበረታታት ከፍተኛ መጠን ያለው ገንዘብ ወጪ አድርጓል። ይሁን እንጂ እስካሁን እምብዛም ተጽዕኖ አላሳደረም ብለዋል። ህብረቱ በአፍሪቃ ላይ ወጪ የሚያደርገውን መዋለ ንዋይ ውጤታማ ለማድረግ ግን መጠኑን ማሳደግ አለበት ሲሉ አክለዋል።
አሁን ይህንን ለማድረግ አመቺ ጊዜ ነው። አፍሪካ ከፍተኛ የመዋለ ንዋይ እጥረት ገጥሟታል። የመዋለ ንዋይ ፍላጎቶች መጨመር የሀገራቱ ኢኮኖሚዎች ከሌሎቹ አካባቢዎች በበለጠ በአህጉሪቱ ከፍተኛ ተጽዕኖ እያሳደረ ካለው ለውጥ ጋር የሚሄዱ ሁኔታዎችን እንዲከተሉ ይፈቅድላቸዋል። በጣም አስቸኳይ በመሆኑ ውጥኑ ተግባራዊ መደረጉ ወቅቱ የሚጠይቀው እርምጃ ነው።
እንደ አውሮፓውያን የዘመን አቆጣጠር ባለፈው 2023 የሜዲትራኒያንን ባህር አቋርጠው ወደ አውሮፓ ከዘለቁት ቁጥራቸው 261 የሚደርሱ ህገወጥ ፍልሰተኞች አብዛኞቹ በጣሊያን በኩል አድርገው የገቡ መሆናቸውን የተባበሩት መንግስታት ድርጅት አስታውቋል። የጣሊያን ጥብቅ የኢሚግሬሽን ህጎችም ሆኑ ባህሩ ላይ ለአደጋ የሚጋለጡ ፍልሰተኞችን ነፍስ በማዳን ስራ ላይ በተሰማሩ የበጎ አድራጎት ድርጅቶች ላይ የተጣሉ ገደቦች የፍልሰት ማዕበሉን ለመግታት አልረዱም። የሜሎኒ አስተዳደር የህዝቧ ቁጥር ያደረ የቀነሰ በመጣባትና በድሚያቸው የገፉ አረጋውያንና አረጋውያት መኖሪያ ከሆኑ ያለም ሀገሮች አንዷ በሆነችው ጣሊያን ያለውን የሰራተኛ ኃይል ጥረት ለማሟላት በህጋዊ መንገድ የሚካሄድ የኢሚግሬሽን ሂደት የሚያስተናግድ መሆኑን ይናገራል። እንደ ዌስትኮት ገለጻ ግን በህገወጥ መንገድ ከአፍሪካ የሚነሳውን ፍልሰት ለመቀነስ የተያዘው እቅድ ዋነኛ ዓላማ ከፖለቲካ አንጻር አውሮፓ ውስጥ የሚያዋጣ አቀራረብ ተደርጎ ሊታይ ይችላል።
ቀኝ ዘመሟ ሜሎኒ በንጽጽር ረገብ ያለ አቋም ያላቸው ተደርገው ሊታዩ የሚችሉ ናቸው። ይህንን ጸረ ስደተኛ የሆነ ዝንባሌ ተጠቅመው በአውሮፓ የሚያገኙትን ድምፅ ከፍ ለማድረግ እየሞከሩ ነው። እናም ችግሩን ለመቅረፍ የሚያግዙ አንዳችም ገንቢ ፖሊሲዎች ከሌሉ ይበልጡኑ አሉታዊ የሆኑ ፖሊሲዎች ናቸው የሚበረክቱት።
ማድሌና ፕሮኮፒዮ በአውሮፓ የውጭ ግንኙነት ምክር ቤት የአፍሪካ ጉዳዮች ተንታኝ ናቸው። ለአሜሪካ ድምፅ ሲናገሩም ሜሎኒ እንደሚሉት ከሆነ እንደ አዳኝና ታዳኝ ሳይሆን ጣሊያን ከአፍሪካ ጋር እንደ እኩያ የምትተያይበት የትብብርና ጠንካራ ስትራቴጂያዊ ግንኙነቶችን መገንባት ትሻለች። ለዚህም ምሳሌ የሩሲያን ጋዝ ሸመታ ለመተው ጣሊያን በኃይል አቅርቦቱ ረገድ ከአፍሪካ ጋር የደረሰችውን ትብብር አንስተዋል። ከፍልሰት ጋር የተዛመዱት ስጋቶች ለጣሊያንም ሆነ ለአውሮፓ ህብረት ትልቅ ስፍራ የሚሰጣቸው ጉዳዮች ቢሆኑም የማታይ እቅድ ግን ይበልጡን ኢኮኖሚ ተኮር ነው ብለዋል።
ጣሊያንና በአጠቃላይ አውሮፓ ከእርዳታና ከልማት ትብብር ይልቅ ወደ ኢኮኖሚያዊ አጋርነት ለመሸጋገር በብዛት እያወሩ ነው። ይሁን እንጂ የእርዳታ ቀነሳን የተመለከተ ተጨባጭ ለውጥ የመምጣቱ ጣ ፈጽሞ የማይመስል ነገር ነው። በመሆኑም ሁለቱን የመከተሉ አማራጭ ይበልጥ ተጨባጭ ሳይሆን አይቀርም። ትኩረቱ በልማት ትብብር ላይ ብቻ ሳይሆን በኢኮኖሚ አጋርነትም ጭምር መሆኑ አዎንታዊና የተሻለ የአቀራረብ ለውጥ ነው። አፍሪካ የመሰረተ ልማት፣ የኃይል አቅርቦት፣ ጤናና ትምህርትን ጨምሮ መጠነ ሰፊ የፋይናንስ ፍላጎት አላት።
እንደ ፕሮኮፒዮ እይታ ግን ይህን መሰሉን የልማት ፍላጎቶች ለማሟላት የአውሮፓ ህብረትና የምዕራባውያን የገንዘብ ድጋፍ ብቻውን በቂ አይሆንም።
በጋዛው ጦርነት በሚዲያ ላይ እየደረሰ ያለው ጉዳት ከፍተኛ መሆኑ ተገለጸ። የጋዛን ጦርነት በመዘገብ ላይ የነበሩ ሁለት ተጨማሪ ጋዜጠኞች መገደላቸውን ተከትሎ የተባበሩት መንግስታት ድርጅት ከጥቅምት ወር ወዲህ በታሪክ ታይቶ በማያውቅ መልኩ ወደ 80 የሚጠጉ ጋዜጠኞች የመገደላቸው ጉዳይ እንዳሳሰበው አስታውቋል። በዚህ ዙሪያ ጄሲካ ጃሬት ያደረሰችንን ዘገባ ስምኝሽ የቆየ እንደሚከተለው አሰናድተዋለች።
ጋዛ የሚገኘው የአልጀዚራ ቢሮ ዋና ኃላፊ ዋኤል አልዳህዱ ከልጃቸው ሐምዛ ጋር የመጨረሻ ስንብት ያደረጉበት ይህ ቀን ለመገናኛ ብዙሃን የጨለማ ቀን ነበር። የአልጀዚራ ሚዲያ ባልደረባ የነበረው ሐምዛ አልዳህዱ እሁድ ዕለት ራፋ አቅራቢያ ከተገደሉ ሁለት ጋዜጠኞች መካከል አንዱ ነው። ዋኤል አልዳህዱ ልጃቸውን ማጣታቸው ለቤተሰባቸው ተጨማሪ ሐዘን ነው። የአልጀዚራ ኃላፊው በጥቅምት ወር የተካሄደ አንድ ጥቃት በቴሌቪዥን በቀጥታ ይተላለፍ በነበረበት ወቅት ባለቤታቸው፣ የ15 ዓመት ወንድ ልጃቸው፣ የ7 ዓመት ሴት ልጃቸውና የልጅ ልጃቸው መገደላቸውን አወቁ። ሌላኛው ልጃቸው የህያ ደግሞ ከፍተኛ ጉዳት ደርሶበት ነበር። ዳህዱህ ራሳቸውን በታህሳስ ወር ዘገባ ላይ ያሉ ጉዳት ደርሶባቸው እንደነበር ይናገራሉ።
አንድ ሰው በህይወቱ ያለውን ነገር ካጣ በኋላ እንደገና የመጀመሪያ ልጁን ሞት እንዴት ይቀበላል? የቤተሰቦቼን አባላት፣ ሚስቴን፣ ልጄን መሐሙድ፣ ሻምና አዳምን አጥቻለሁ። አሁን እንዴት ይህን መቀበል እችላለሁ?
የዳህዱህ ልጅ ሐምዛና የአዣንስ ፍራንስ ፕሬስ ዘጋቢ ነበረው ሙስተፋ ሁሪያ እሁድ ዕለት የተመደቡበትን ስራ አጠናቀው እየተመለሱ ሳለ ነበር በእስራኤል የአየር ድብደባ መኪናቸው የተመታው። የእስራኤል መከላከያ ኃይል አሸባሪ ቡድን ለይቶ መምታቱን ለሮይተርስ የገለጸ ሲሆን በአንድ ተሽከርካሪ ውስጥ ይጓዙ የነበሩ ሌሎች ሁለት ተጠርጣሪዎች መገደላቸውን የሚገልጽ ሪፖርቶች መውጣታቸውንም እንደሚያውቅ ተናግሯል። እሁድ ዕለት የተገደሉት ሁለቱ ጋዜጠኞች በጦርነት ዘገባ ውስጥ ታይቶ በማያውቅ ሁኔታ ከተገደሉ በርካታ ጋዜጠኞች መካከል መሆናቸውን የመብት ተሟጋቾች ይገልጻሉ። ኮሚቴ ቱ ፕሮቴክት ጆርናሊስትስ የተሰኘው የጋዜጠኞች መብት ተሟጋች ቡድን እንደ አውሮፓውያን አቆጣጠር ከጥቅምት 7 እስከ ጥር 8 ድረስ ያለውን ወቅት ገልጾ ባወጣው መረጃ መሰረት እስካሁን 79 ጋዜጠኞች የተገደሉ ሲሆን 72ቱ ፍልስጤማውያን፣ 4ቱ እስራኤላውያንና 3ቱ የሊባኖን ዜጎች መሆናቸውን አስታውቋል። ይህ ባጭር ጊዜ ውስጥ የደረሰው ከፍተኛ መጠን ያለው የጋዜጠኞች ሞት የተባበሩት መንግስታት ድርጅትንም አስደንግጧል። የድርጅቱ ተባባሪ ቃል አቀባይ ፍሎሬንሲያ ሶቶ ኒኞ ሰኞ ዕለት ለጋዜጠኞች በሰጡት መግለጫም ጋዜጠኞች ኢላማ እንዳይደረጉ በድጋሚ ጥሪ አቅርበዋል።
Journalists, you know, they risk their lives to bring the truth to everyone all over the world, and this is increasingly hard.
ጋዜጠኞች እውነትን በአለም ዙሪያ ላሉ ሰዎች ሁሉ ለማድረስ ህይወታቸውን አደጋ ላይ ይጥላሉ። ጋዛ ውስጥ የሚገጥማቸው ሁኔታ ግን የሥራ የበለጠ ከባድ እንዲሆን አድርጎታል።
ዋሽንግተን ዲሲ የሚገኘው የእስራኤል ኤምባሲ በጉዳዩ ላይ አስተያየት እንዲሰጥ ከአሜሪካ ድምጽ ለቀረበለት ጥያቄ ምላሽ አልሰጠም። ሆኖም የኤምባሲው ቃል አቀባይ ቀደም ሲል ባደረጓቸው ንግግሮች የእስራኤል ጦር ሆን ብሎ ጋዜጠኞችን ኢላማ እንደማያደርግ ተናግረው ነበር። ሮይተርስን ጨምሮ የተለያዩ ቡድኖች ያደረጉት ምርመራ ግን የሚያመለክተው ይህን ምላሽ የሚቃረን ነው። ሮይተርስ ባለፈው ወር ባካሄደው አንድ ጥናት ለምሳሌ የእስራኤል ታንክ በጥቅምት ወር ሆን ብሎ በፈጸመው ጥቃት የድርጅቱ ጋዜጠኛ የነበረው ኢሳብ አብዱላህ መገደሉን አረጋግጧል። ምርመራው የእስራኤል የዜና ቡድን የሚገኝበትን ቦታ ያውቅ ነበር ብሏል። ሊባኖስ የሚገኘው የሮይተርስ ቢሮ ኃላፊ ማያ ጌብሊ እንደሚሉት ሮይተርስ ለግድያው ተጠያቂነት እንዲኖር ግፊት እያደረገ ነው። ያም ሆኖ አብሯቸው የሚሰሩት ባልደረቦቻቸው አሁንም የሚሰሩበትን አደገኛ ሁኔታም ያስረዳሉ።
ጋዜጠኞች ስራቸውን መስራት የማይችሉበትና ኢላማ ባለየ የቦምብ ጥቃት ስራቸውን መስራት እንዳይችሉ የሚከለከልበት እጅግ አስከፊ ሁኔታን እያየን ነው።
ጌብሊ አክለው እንደዚህ አይነት ጠንካራ ውጊያ በሚካሄድበትና ለጋዛ ያለው አቅርቦት በተገደበበት ወቅት በሀገሪቱ ውስጥ ያሉ ጋዜጠኞች የሚያስተላልፉት መረጃ እጅግ በጣም አስፈላጊ መሆናቸውን ይገልጻሉ።
ከስፍራው የሚዘግቡ ጋዜጠኞች ሲኖሩና በቀጥታ እነዚህን ምስሎች ሲያቀርቡ የበለጠ ተጠያቂነት የሚኖርበትን ሁኔታ ይፈጥራሉ።
ዳህዱ ሌላ ተጨማሪ ልጃቸውን እየቀበሩ ባሉበት ወቅት ዓለም አቀፉ የወንጀለኞች ፍርድ ቤት በጦርነቱ ላይ በሚያደርገው ምርመራ በጋዜጠኞች ላይ የሚፈጸሙ ወንጀሎችንም እንደሚያካትት ለድንበር የለሽ የጋዜጠኞች ቡድን አረጋግጧል። በጂሲካ ጃሬት ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በመቀጠል ደግሞ የምናልፈው መግቢያችን ላይ ወደ አስተዋወቅናችሁ ዘገባ ነው። በበርበራ ጉዳይ የአፍሪካ ቀንድ ውዝግብ ቀጥሏል። ኢትዮጵያና ሶማሊላንድ በወታደራዊ ትብብር፣ ኤርትራና ሶማሊያ ደግሞ በሰሞኑ የመግባቢያ ሰነድ ዙሪያ ውይይት አድርገዋል። ኤርትራ ለሶማሊያ ሉዓላዊነት፣ አንድነትና የግዛት አህዳዊነት እውቅና እንደምትሰጥ አስታውቃለች። ጅቡቲ ደግሞ የሰሞኑ ሁኔታ ካሳሰባቸው ጎራ መቀላቀሏ ነው የተገለጸው። በሌላ በኩል የሰነዱን መፈረም ከተከተለው ውዝግብ ጋር በማህበረሰቦች መካከል መካረር የመፈጠሩ አዝማሚያ በተለይም ደግሞ የስደቶች ደህንነት ጉዳይ እንደሚያሳስበው የኦሮሞ ውርስ አመራርና ተሟጋች ማህበር የሚባል ቡድን አስታውቋል። ኬኔዲ አባተ ዓለም አቀፍ ግንኙነቶች ባለሙያን ትንታኔ አካቶ ያደረሰን ዘገባ ይቀጥላል።
ኢትዮጵያና ሶማሊላንድ በአፍሪካ ቀንድ ውጥረት የቀሰቀሰውን የባህር በር መግባቢያ ስምምነት ከተፈራረሙ በኋላ የሚስተዋሉ ለውጦችና ክስተቶች አሁንም እንደቀጠሉ ናቸው። የመግባቢያ ሰነዱ ከተፈረመ ከሳምንት በኋላ ኢትዮጵያና ሶማሊላንድ በወታደራዊ ትብብር ዙሪያም ውይይት አድርገዋል። የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሶማሊላንድ ጠቅላይ ኤታማዦር ሹም ሜጀር ጄኔራል ኑህ ኢስማኤል ታኒ ጋር ሰኞ ታህሳስ 29 ቀን 2016 ተምረት በወታደራዊ ትብብር ዙሪያ መወያየታቸው ተገልጿል። አዲስ አበባ ውስጥ በተካሄደው በዚህ ውይይት ላይ የኢትዮጵያው ፊልድ ማርሻል ብርሃኑና የሶማሊላንድ አቻቸው በወታደራዊ ትብብር ዙሪያ በጋራ መስራት በሚቻልባቸው መንገዶች ላይ መምከራቸውን የኢትዮጵያ መከላከያ ሰራዊት በማህበራዊ መገናኛ ገጹ አስታውቋል። ይህ ውይይት በተካሄደበት ዕለት የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ደግሞ በኤርትራ ጉብኝት አድርገው ከፕሬዝዳንት ኢሳያስ አፈወርቂ ጋር መወያየታቸውን የሁለቱ አገሮች መንግስታት ገልጸዋል። ተናግረዋል። የሶማሊያው ፕሬዝዳንት መሐሙድ ከፕሬዝዳንት ኢሳያስ ጋር ያደረጉትን ውይይት በተመለከተ ከኤርትራ ቴሌቪዥን ጋር ባደረጉት ቃለ ምልልስ ኤርትራ ለሶማሊያ ሉዓላዊነት አንድነትና የግዛት አሃድነት ድጋፍ እንዳላት ፕሬዝዳንት ኢሳያስ እንዳረጋገጡላቸው የኤርትራ የማስታወቂያ ሚኒስትር በኤክስ ገጹ ላይ አስፍሯል። ኤርትራን በተደጋጋሚ ጎብኝቻለሁ፣ ለኛ ኤርትራ ቤታችን ናት ያሉት ፕሬዝዳንት መሐሙድ አሁን የመጣነው ኤርትራ ከፍተኛ ድጋፍ እያደረገችልን ባለችበት በዚህ ወቅት ሶማሊያ እየተካሄደባት ባለው ሽብር ላይ ስለምታካሄደው ጦርነት ለፕሬዝዳንት ኢሳያስ ለመግለጽ ነው ማለታቸውንም አትቷል። ስለ ቀጠናው የቅርብ ጊዜ ተለዋዋጭነትም መወያየታቸውን ገልጸዋል። ኤርትራ የሶማሊያን ሉዓላዊነት አንድነትና የግዛት አሃድነት ለማስጠበቅ ድጋፍ ስታደርግ ቆይታለች፣ ይህም የኤርትራ ዓለም አቀፍ አቋም ነው ካሉ በኋላ ፕሬዝዳንት ኢሳያስ ዛሬም ይህን እንዳረጋገጡላቸው ገልጸዋል። ፕሬዝዳንት ሐሰን ሼክ መሐሙድ በኤርትራ ያደረጉትን የሁለት ቀናት ጉብኝት አጠናቀው ዛሬ ረፋድ ላይ ወደ አገራቸው መመለሳቸውንም ጠቅሷል። በጉዳዩ ላይ አስተያየታቸውን የሰጡን በድሬዳዋ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ጉዳዮች መምህርና ተመራማሪ ሱራፊል ጌታነ የመግባቢያ ስምምነቱን ተከትሎ በተቀናቃኝ ኃይሎች መካከል እየተስተዋሉ ያሉ ጫና የመፍጠር እንቅስቃሴዎች ቀጠናዊ ውጥረትን የሚያባብሱ እንደሆኑ አብራርተዋል።
በአጠቃላይ እንግዲህ አሁን ያለውን ከኢትዮጵያ ከሶማሊላንድ እና በሶማሊያ በኩል ያለው ነገር በሶማሌ በኩል ወደ ኤርትራ ፕሬዚዳንት ሄዱበት ሁኔታ አለ። ያ እንደሚታወቀው ግብጽና ኤርትራ በዚህ አካባቢ አሁን ባለው ሁኔታ ላይ ያው ውጥረትን ከማባባስ አኳያ የሚታወቁ ሀገራት ናቸው። በተለይ የሶማሊያ ከርምድና የኢትዮጵያ በአንድም በሌላም ታሪካዊ ጠላት ነው የሚባሉት ግብጽ ጋር ሄዶ በዚህ አካባቢ ተጽዕኖ እንዲፈጥሩ የማድረግ በሌላ በኩል ደግሞ ከኤርትራ ጋር ከቀይ ባህር ውዝግብ ጋር ተያይዞ በኤርትራ በኩል አሁን ካለ ኢትዮጵያና ኤርትራ የዲፕሎማሲ ፍጥጫ አንጻር ያለውን ሁኔታ ይታወቃል። እና እንግዲህ ይህን ነገር እንደ መልካም አጋጣሚ በመጠቀም ይመስላል ሰውዬ ወደ አስመራ ያደረጉት ትሪፕ ይህን ያለመና አካባቢ ላይ ውጥረት ለማንገስ በኢትዮጵያ ላይም ደግሞ ጫና ለመፍጠር ያደረጉት እሳቤ ነው። በሌላ በኩል ደግሞ የሶማሊላንዱ ኢታማዦር ሹም አዲስ አበባ ተገኝተው ትላንትና እሳቸው በአዲስ አበባ መገኘት የሚሰጠው እንደምታ ከፍተኛ ነው። ምክንያቱም ሶማሊያ እርምጃ ውስዳለሁ ብሎ በመንግስት በኩል ምክር ያሰጥቷል። እንዲሁም የሶማሊያው መከላከያ ኃላፊ እንዲሁ መከላከያ ሹሙ እመጣላቸዋለን የሚል አይነት ለሶማሊላንድ የሰጡት ከፍተኛ የሆነ ማስጠንቀቂያ ከዛ ጋር ተያይዞ ነው እንግዲህ እኚህ ሰው በአዲስ አበባ ተገኝተው በዚህ በወታደራዊ መስፉ ከኢትዮጵያ አቻቸው ጋር እንዴት አድርገው ያን አካባቢ ባለሶማሊላንድን መጠበቅ እንዳለባቸው ጭምር የመከሩበት ሁኔታ ያለው ያ እንግዲህ ከወቅቱ የሶማሊያ ጋር መንግስት የሚያደርገው እንቅስቃሴ ጋር ተያይዞ ነው። የሀይልም በዲፕሎማሲ ማለት ነው።
ሙሉ በሙሉ ሊባል በሚችል ደረጃ የኢትዮጵያን የባህር ላይ እንቅስቃሴ የምታስተናግደው ጅቡቲ በሶማሊያና በኢትዮጵያ መካከል ያለው ውጥረት እንዳሳሰባትና በአጽንኦት እየተከታተለች መሆኑን ገልጻለች ሲል አዣንስ ፍራንስ ፕሬስ ዘግቧል። መንግስቷ ትናንት ባወጣው መግለጫ ሁኔታውን ለማርገብ በሁለቱ ሀገሮች መካከል ውይይት እንዲደረግ ጠይቋል። የቀጠናው የጋራ ልማት ትብብር ድርጅት ኢጋድ የወቅቱ መሪ የሆነችው ጅቡቲ ቀውሱን ለመፍታት ከአባል ሀገሮች ጋር ጥረት እያደረገች እንደምትገኝም አስታውቃለች። የኢጋድ አባል ሀገሮች በሙሉ የግዛት አንድነትና ሉዓላዊነት መከበር አለበት የሚል አቋም እንዳላትም ጅቡቲ ገልጻለች። ጉዳዩ አሳስቦናል፣ የሶማሊያ ሉዓላዊነት መከበር አለበት እያሉ መግለጫ ከሰጡ የዓለም አቀፍ ማህበረሰብ አባላት መካከል ዩናይትድ ስቴትስ፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ የእስላማዊ ትብብር ድርጅትና የአረብ ሊግም ይገኛሉ። በድሬዳዋ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ጉዳዮች መምህርና ተመራማሪ ሱራፌል ጌታነ አሁን ያለው ውጥረት በድርድር ልባት ካላገኘ ከቀጠናው ያለፈ ቀውስ ሊፈጥር ይችላል የሚል ስጋት እንዳላቸው ጠቅሰው ዓለም አቀፍ ተቋማት ችግሩን ለመፍታት ሚናቸውን መጫወት እንዳለባቸው አሳስበዋል።
እንግዲህ አሁን ከሰሞኑ እንቅስቃሴ ጋር ካየ ነው ለቀጠናው ከፍተኛ የሆነ የሰላም ነጠጣ የደህንነት ስጋት እየፈጠረ ሁኔታ እናያለን። ምክንያቱም በቀይ ባህር አካባቢ ሌሎች አማጺ ቡድኖችም ከፍተኛ ንግድ ሁቲ አማጺ ቡድን ምን ያህል ባህር ንግዱ እንዳስተጓጎለ እያየን የነጠጣንበት ሁኔታ አለ። አሁን ደግሞ የሰሞንኛውን ተገናኝቶ አልሻባብ ጭምር መግለጫ ያወጡበት ሁኔታ እና አልሻባብ ጭምር በአንድነት የማሰለፍ አዝማሚያ የሚታይ ይመስላል። ያ ደግሞ ለቀጠናው ነውድል አካባቢ ከፍተኛ የሆነ ችግር የሚፈጥርበት ሁኔታ እናያለን። ቀጠናው ከዚህ በፊት በብዙ መልኩ ሰፈነበት ቀጠና እስከሆነ ድረስ አሁን ደግሞ እንደዚህ አይነት ችግሮች ተጨምሮበት የባሰ አካባቢውን የትርምስ ቀጠና የሚያደርገው እና ይሄ ደግሞ ሌሎች ታጣቂ ኃይሎች ለውጭም ኃይሎች ከፍተኛ በር የሚከፍትና አካባቢ ላይ የሚፈጥረው የሰላም ነጠታ ስጋት ለቀጠናው ብቻ ይተርፍ አይደለም፣ ለመላው ለአፍሪካ ቀንድ አካባቢ ሀገራት ሁሉ የሚዳስስ ስለሆነ ይሄ በደንብ በሁሉም አክተሮች ዋና ተዋናዮች ጥንቃቄ መታየት አለበትና የተሻለ አሁን ያለው የከረረ የዲፕሎማሲ ግንኙነታቸውን ማለዘብ አለባቸው የሚል እሳቤ አለ። በሌላ በኩል ኒጀርና አፍሪካ ህብረትም ከፍተኛ ሚና መጫወት አለባቸው። በተለይ አሁን ያለውን የዲፕሎማሲ መካረርና ጥረት ማርገብ አለበት ብዬ ነው ማስበው። በመንግስታት በኩል ያለውን ግንኙነት በድርድር እንዲፈታ ማድረግ ከነዚህ ተቋማት የሚጠበቅ ነው ብዬ ነው ማሰብ።
ከሶስት አስርት ዓመታት በላይ በሀርጌሳ ላይ እምብዛም ስልጣን የሌላት ሞቃዲሾ ለኢትዮጵያ በሊዝ ኪራይ የባህር በር፣ ለሶማሊላንድ ደግሞ በሂደት የነጻ ሀገርነት እውቅናን ከኢትዮጵያ እንድታገኝ ያስችላል የተባለው አወዛጋቢ ስምምነት ተግባራዊ እንዳይሆን ዓለም አቀፍ ድጋፍ መሻቷን ቀጥላለች። ስምምነቱ በሶማሊያ ሉዓላዊነትና የግዛት አሃድነት ላይ የተቃጣ ግልጽ ወረራ እንደሆነ የገለጹት የሶማሊያው ፕሬዝዳንት መሐሙድ ስምምነቱን ውድቅ የሚያደርግ ያሉትን ህግ እንደፈረሙ ማስታውቀዋል። በሌላ በኩል በዚህ ስምምነት የሚጎዳ አካልም ሆነ ሀገር የለም ያለችው ኢትዮጵያ የመግባቢያ ስምምነቱን በመፈረሜ የተጣሰ ህግ የለም ማለቷ ይታወቃል። ይህ በእንዲህ እንዳለ የሰነዱ መፈረም የፈጠረው ውጥረት በማህበረሰቦች መካከል መካረር እንዳያስከትልና በተለይም የስደተኞች ደህንነት እንደሚያሰጋው የኦሮሞ ውርስ አመራርና ተሟጋች ማህበር የሚባል ዋና ጽህፈት ቤቱ ዩናይትድ ስቴትስ የሚገኝ ቡድን ትናንት ባወጣው መግለጫ ገልጿል። በእንግሊዝኛ ስሙ መጠሪያ ምህጻር ኦላቭ እየተባለ የሚጠራው ማህበር ሶማሊላንድ ከአስሮች ዓመታት ራስዋን ማስተዳደር በኋላ ስላላት እውቅና የማግኘት ፍላጎት፣ የኢትዮጵያን የባህር በር ማግኘት አስፈላጊነትና የሶማሊያን የሉዓላዊነትና የግዛት አሃድነት መጠበቅ ስጋት ጉዳይ ጎን ለጎን እንደሚገነዘብ አመልክቶ የሁሉንም ወገኖች ፍላጎቶች የሚመልስ ሚዛናዊ መፍትሄ ቁልፍ ነው ብሏል። ይሁንና በማህበራዊ ሚዲያ ላይ እየወጡ ያሉ ጸረ ኦሮሞ ስሜቶችና በስደተኞች ላይ ያሉ የጥላቻ ንግግሮች በብርቱ ያሰጉት እንደሆነ ኦላ አመልክቶ ስደተኞች ሊከበሩ እንደሚገባና በዓለም አቀፍ ህግም ጥበቃ እንደሚደረግላቸው አስታውሷል። የሶማሊላንድና የሶማሊያ መንግስታትም በከለላቸው ስር ደህንነትን ለጠየቁ ኦሮሞዎችና ሌሎችም ጥበቃ እንዲያደርጉ ማህበሩ ጥሪ አቅርቧል። ዓለም አቀፉ ማህበረሰብ በኢትዮጵያና በሶማሊያ መንግስታት መካከል የሚደረጉ ድርድሮችን እንዲደግፍና ሶማሊያ የሚገኘው የመንግስታቱ ድርጅት የስደት ጉዳዮች ከፍተኛ ኮሚሽነር ቢሮም እየተሰሙ ባሉ ንግግሮች ውስጥ የስደተኞች ደህንነት መጠበቁን እንዲያረጋግጥ ኦላ ጠይቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መሰናዷችን ይቀጥላል። ለምሽቱ የመጨረሻው የሆነውን ዘገባ ላስተዋውቃችሁ። ስኬታማ ልጆችን የማሳደግ ምስጢር፣ ወላጆች ልጆችን በማሳደግ ሂደት ውስጥ የሚጠብቃቸውን ኃላፊነት እንዲያውቁና የእያንዳንዱ የእድገት ደረጃ ላይ እንዲዘጋጁ የሚረዳ ስልጠና በአዲስ አበባ ከተማ ተካሂዷል። ስልጠናውን ያዘጋጀው ኦኤስኤስ ኢትዮጵያ የተሰኘ ተቋም ነው። ስመኝሽ የቆየ በዚህ ዙሪያ ያጠናቀረችው ዘገባ ይቀጥላል።
እስኪ መጀመሪያ ፓሬንቶን ምን ማለት ነው ከሚለው እንነሳ።
ፓሬንቶን የሚለውን ቃል ከሁለት ሌሎች ቃላቶች ነው እንትን አድርገን ያመጣ። አንደኛው ፓረንቲንግ ነው፣ ከዛ ደግሞ ማራቶን እና ፓሬንቶን የፓረንቲንግ ማራቶን የሚለውን ስያሜን የሰጠ ነው እና የወላጅነት ማራቶን ብለን ልንወስደው እንችላለን።
እንግዲህ ወላጅነት ብለን ስናወራ አንዳንድ ጊዜ ሲረገዝ ጀምሮም የሚጀምር ኃላፊነት ይሆናል እና የወላጅነት ኃላፊነት ስንል ምን ምን ነው የሚያካትተው?
የወላጅነት ማራቶን ነው፣ ያውም ደግሞ የመጨረሻ መስመር የሌለው ማራቶን ነው ብለን ስናስቀምጥ፣ በተለይ ደግሞ እንደኛ እንደ ኢትዮጵያውያን ባለው ባህል ውስጥ የመጨረሻ መስመር የለውም። የወላጅነት ሚናችን ፎርሙን ይቀይራል፣ ቅርጹን ይቀይራል እንጂ ይቋረጥ አይደለም። አሁን ማህፀን ውስጥ እያሉ ልጆች ወላጆች የሚኖራቸው ሚና አለ። ከዛ ደግሞ ያንን ክብካቤና የሚያስፈልገው ነርቸሪንግ አካሄደው ደግሞ ልጆች ይወለዳሉ። ከተወለዱ በኋላ በየእድሜ ደረጃቸው የሚጠበቀው አለ። ኢቨን 18 ዓመት ሞልቶ ጭራሽ አሁን እኛ ጋር እንደውም ወደ ዩኒቨርሲቲ የሚገባበት ትራዲሽናል ኮሌጅ ነው ከ18 እስከ 24 ያለው። ያ ደግሞ ወደ ቀጥታ መስመራቸው እንዲሻገሩ አሁንም የወላጅነት ሚና ይቀጥላል። ትምህርታቸው ላይ ውጤታማ እንዲሆኑ አስፈላጊውን ድጋፍ እያደረጉ ወደ መደበኛ ትምህርት ያልሄዱትም ደግሞ ራሳቸውን እንዲችሉ በተለያየ የስራ ዘርፎች ተሰማርተው አሁንም የወላጅነት ድጋፍ አለ። ከዛ አግብተው ሁሉ ሳይቀር ሲወልዱ ምን ሲሉ ሁሉ እንደገና ወላጆች በማድረስ በምን ለማገልገል ምን ለማለት አሁንም ሚናቸው ይቀጥላል ማለት ነው። ሚናው ግን ይቀየራል። አሁን እዚህ ጋር አማካሪ ነው የሚሆኑት ማለት ነው። አድራጊ ወሳኝ ምናምን የነበሩት ሰዎች አሁን ደግሞ ሚናቸው ወደ አማካሪነት ደግሞ ይቀየርና ይቀጥላል ማለት ነው።
እስኪ እንደ ወላጅነትን እናነጻጽር። በዚህ ዘመን ያለነው ወላጆችና ከኛ በፊት የኛ እናቶችና አባቶች ደግሞ የነበረው ወላጅነት ይለያያል? ኃላፊነቱ ወይም የሚኖረው ሚና ይለያያል?
ባለፈውም ዘመን በአሁኑም ዘመን እንዳሉ የቀጠሉ ጉዳዮች አሉ። የተለወጡም ደግሞ ነገሮችን ማየት ይቻላል። በተለይ እንደው አሁን በቀደመው ጊዜ ከባድ የነበሩ ነገሮች ልጅ በማሳደግ በወላጅነት መንገድ ውስጥ ከባድ የነበሩ ነገሮች አሁን ጊዜው ወቅቱ ያቀለላቸው አሉ። በአንጻሩ ደግሞ በቀደመው ጊዜ ቀለል ያሉ የነበሩ ነገሮች አሁን ወቅቱ ያወሳሰባቸው ነገሮች አሉ። እንደምሳሌ ብናነሳ ቀደም ሲል ልጅ ማሳደግ የግል የእናት የአባት ብቻ ሚና አልነበረም። ልጅ በማሳደግ ሂደት ውስጥ ብዙ አጋዥ አካላት አሉ። በተለይ እንደ ማህበረሰብ እንደ ኮሚኒቲ የመተጋገዙ ነገር በጣም አንድ ልጅ ሰፈር ውስጥ ከተወለደ የእናትና የአባቱ ብቻ ሳይሆን የማህበረሰብ በቃ የዛ ሰፈር የዛ አካባቢ ልጅም ነው ሆኖ የሚያድገው። በዛ ወቅት ላይ የመረጃ ምንጮቻችን አነስተኛዎች ነበሩ። በዋነኛነት ትምህርት ቤት፣ ከዛ አልፍ ሲል ወላጆች እና በቅርብ የምናገኛቸው ጓደኞች፣ እነሱ መረጃ የሚያገኙበት ምንጭ በጣም ቴሌቪዥን ጣቢያው ብንል፣ ሬዲዮ ብንል ምናምን በጣም ጥቂት የሬዲዮ ጣቢያዎች፣ አንድ ቴሌቪዥን ጣቢያ የነበረበት ጊዜ ነው የነበረው። ከዛ አንጻር ለነገሮች የመጋለጥ እድላችን በበጎ ይሁን በጎ ባልሆነ መንገድ እየተገደበ ነበረ። አሁን ላይ ስንመለከት በአንድ ወገን ማህበራዊ ስትራክቸሩ በጣም እየሳሳ መጥቷል። ወደ ግላዊነት እየመጣ ነው። በግላዊ የህይወት መንገድን የሚከተሉት አለማት ላይ ያንን የሚደግፍ ተቋማት ፈጥረዋል አስቀድሞ ማለት ነው። ስለዚህ ሰው ብዙ አይቸገርም፣ ወደ ተቋማቱ ይሄዳል። እኛ ጋር ምንድን የሆነው እነዚህ ማህበራዊ መዋቅሮቻችን እየሳሱ ሲመጡ እሱን ሊተካው የሚዛን ሚና ሊሸፍንልን የሚችል ግን ጠንካራ የሆነ ዘመናዊ መዋቅሮችን አልፈጠርም። አሁን በጣም ፈታኝ የሚያደርገው እሱ ነው። ልጄ በልጄ ጉዳይ ስቸገር የት ነው የሚሄደው? እንዴት አድርጌ ነው አስቀድሜ ስራሴን ለጋብቻ ይሁን ለወላጅነት ማዘጋጀው? ስለዚህ ልጅን ማሳደግ በጣም ፈታኝ ያደርጎታል። ከዛ ውጭ አለም ዝርግ ሜዳው ላይ የለ። አሁን ከዛን ዘር መረጃ በጣም በሰፊው ሜዳ ላይ ነው ያለው። ቀድሞ እኮ ወላጆቻችን ይፈልጋሉ፣ የታለች መልስ፣ ግባ ወደ ቤት። ቤት ከገባው በኋላ በቃ እኔ ሴፍ ነኝ፣ እናቴ መረፍ ትላለች፣ አባቴም ያርፋል። አሁን እኮ ልጆች ቤት ገብተው ይጠፋል። በቴሌቪዥኑ በጣም ብዙ ሺህ ቻናሎች ናቸው የሚመጡት። ስልካቸውን ሲከፍቱ ብዙ ሚሊየን ቢሊየን መረጃዎች ነው የሚያገኙት። እዛ ውስጥ ገብተው ከቤት ሳይወጡ የሚጠፉ ልጆች አሉ።
ብዙ ወላጆችን በተለይ አሁን ወላጅ የሚሆኑ ወላጅነት አሁን ከበፊቱ የበለጠ ፈታኝ ነው የሚሉበት ምክንያትም ይሄ ይመስለኛል። እና ለዛ ነው ስልጠናው ያስፈለገው። እንዴት ነው ይሄንን ስልጠና ለማህበረሰቡ ለመስጠት የተዘጋጃችሁት? ማናችሁስ የምትሰጡት?
ኦሲስ ስልጠናና ማማከር የሚል ድርጅት አቋቁመን፣ ያ ድርጅት በዋነኛነት ልጆቹ ላይ ከዛ ደግሞ ወላጆች ላይ ትዳር ላይ ትኩረት አድርጎ የሚሰሩ ስልጠናዎችን ነው የሚሰጠው እና ፓሬንቶን አንዱ የስልጠና ፓኬጅ ነው። ሁለንተናዊ የሆነ የልጆች አስተዳደግ ላይ ትኩረት አድርገው ነው የሚሰራው። ስንነሳ የምንነሳው ምንድን ነው? ወላጅነት የሚጀምረው እኛ ልጆች ስንወልድ ሳይሆን እኛ ራሳችን ስንወለድ ነው ከሚለው ነው። ስለዚህ ልጆች የሌላቸው ገና ልጅ ያልወለዱም ሰልጣኞች በስልጠና ውስጥ ይካተታሉ። ልጆቻችን ላይ አንዳንዴ ሳናቀው ለጥቅማቸው ብለን ግን የምንሰራው ስህተት አለ። ስህተታችን እንዴት ነው የምናርመው? ከልጆቻችን ጋር ያለን ተግባቦት፣ ይህ ኮሚኒኬሽናችን ምንድን ነው መምሰል ያለበት? እንግዲህ ውድድሩ ቅድም አንቺም እንዳነሳሽው ከሶሻል ሚዲያው፣ ከሌላው ሚኒስትሪ ሚዲያ፣ ከብዙ ከጓደኞቻቸው ከሚሰሙት መረጃ ጋር ነው። እንግዲህ አሁን ከዛ ለየት ባለ መንገድ ጆሮ እንዲሰጡን እንጠብቃለን። ውድድሩ በጣም ከባድ ነው። ከዛ አንጻር እዚህ ላይ ወላጅን የመነሻ ስልጠና ነው። ከዛ ግን እየተሰፈረ እንደ የእድሜ ደረጃውና እንደ የተለያዩ የወላጅነት ፈተናዎች እነዛን ጥያቄዎችን መልሱ ተከታታይ ስልጠናዎች ይኖሩታል።
በለአስራዎቹ እድሜ ላይ ያሉ ወላጆች በዋነኛ የሚፈትናቸው ምንድን ነው?
13-18-19 ዓመት ድረስ ያለው እድሜ እጅግ በጣም ወሳኝ የለውጥ እድሜ ነው። ልጆች ያላቸው የህይወት ጥያቄ ይቀየራል። በተለይ ደግሞ ስለ ማንነታቸው መጠየቅ የሚጀምሩበት እኔ ማን ነኝ? ወዴት ነው የሚሄደው? ምንድን ነው እዚህ የማደርገው? እነዚህን የመሳሰሉ ከበበት ጥያቄ አእምሮቸው ውስጥ የሚፈጠርበት ያንን ለመመለስ ደግሞ በራሳቸው የአእምሮ እድገታቸው ገና አቅሙን ያላዳበረበት ስሜታዊ የአእምሮ ክፍል ዳብሮ ግን ምክንያታዊ የሆነ ይሄ ያምሮ ክፍል ደግሞ ገና በደንብ ያልዳበረበት እድሜ ሆኖ እናገኛቸው። እዚህ እድሜ ላይ ሲገቡ ብዙ አይነት ለውጦች ይከሰታሉ በልጆች ውስጥ። አንዱን ለውጥ ብናነሳ በተለይ ወላጅ ጋር አለመግባባት ከሚፈጥሩት ነገሮች ውስጥ ልጆች በህፃንነታቸው ብዙ ጊዜ ችግራቸው የሚለየው መፍትሄ የሚፈለግለት በወላጆቻቸው ወይም ደግሞ ከነሱ እድሜ ከፍ ከብ በሚል ሰው ነው። ችግሮቻቸውን የመለየትና የመፍታት አቅም ሳያዳብሩ እዚህ እድሜ ላይ ይገባል። ምንድነው አድግ ያለው ለራሴ አውቃለሁ የሚለው ደግሞ ስሜት ነው። ችግሮች ሲያጋጥሟቸው እነሱን ውሳኔ የሚጠይቅ ነገር ሲመጣ እንዳይፈቱት የልምድ እጥረት የአቅም ውስንነት አለ። እንዳይጠይቁ ደግሞ አድግ ያለው አውቃለሁ የሚለው ነገር አለ። እዚህ ላይ ደግሞ ወላጅ እዚህ እድሜ ላይ ያሉ ልጆችን እንዴት ማቅረብ እንዳለበት ችሎታው አቅሙ ሳይኖረው ሲቀር ወደ ወላጅ ለመምጣት ራሱ ብዙም አይፈልጉ። ወላጅ እዛ ቆሞ አይደለም ልጆቹ ኑ ማለት ያለበት፣ ወደ ልጆቹ ቦታ ወርዶ እነሱ ሜዳ ላይ መጥቶ ስሜታቸውን ተረድቶ ፍላጎታቸውን ሀሳባቸውን አዳምጦ ነው መነሳት ያለበት። እነዚህን የመሳሰሉት የእድሜው ተፈጥሯዊ ፈታኝ መሆን የለውጥ እድሜ መሆኑ ለዛ ለውጥና ደግሞ ፈተና ወላጆች ደግሞ በአግባቡ ራሳችን አለማዘጋጀታችን እድሜውን ከባድ ስለሚያደርጉ ትልቁ ችግር ቲኔጅ እድሜ ላይ ያሉ ልጆች ናቸው።
ወላጆች አሁን የጠቀስካቸውን ኃላፊነቶች ባልተወጡ ወይም ደግሞ በተገቢው መንገድ ባልሄዱ ቁጥር እና ከልጆቻቸው ጋር ያለው መራራቅ ወይም ክፍተት እየበዛ በመጣ ቁጥር ምንድን ነው የሚፈጥረው? በማህበረሰብ ውስጥ የሚፈጥረው ተጽዕኖ
ስናሳድግ የምናሳድገው ህጻናትን አይደለም፣ የነገውን ወላጆች የነገውን መሪዎች ነው እያሳደግን ያለ ነው። ፓረንቲንግ ላይ ተቃና ጥሩ የወላጅነት መንገድ ተከትለን ስንሄድ ጥሩ ወላጆችን ጥሩ መሪዎችን የተለያየ ሙያ ላይ እንዲገቡ ጥሩ አገልጋዮችን እያፈራን እንሄዳለን። ያን ባላደረግን ቁጥር እንግዲህ ማህበረሰብ የምንለው ቤተሰብ ስለሆነ ቤተሰብ የታመመ ቤተሰብ ይፈጠራል ማለት ልጆች ወይ ባልተገባ ጤናማ ባልሆነ አቅጣጫ ህይወታቸውን ሲመሩ እናያለን። እዛ ቤት ውስጥ ሆነው አንዳንድ ልጆች ቤትን ጥሎ ሲወጡ እናያለን። ምን አሁን የምንሰማው በቃ ሶሻል ሚዲያ ላይ ራሱ ፖስት እያደረጉ በቃ ራስን የማጥፋት ምናምን ስራዎች ሁሉ እዚህ ቲኔጅ እድሜ ላይ ያሉ ልጆች ሲፈጽሙ እናያለን። ይህ ማለት ምንድን ነው? እንደ ማህበረሰብ እነዚህ ሁሉ ትላልቅ ችግሮች ናቸው። ከወላጅነት መንገድ አንጻር ችግር ተፈጠረ ማለት እንግዲህ የታመመ ማህበረሰብ የታመመ ነገንም ነው ጥለን የምናልፈው እና ወላጅነት እጅግ በጣም መሰረታዊ የማህበረሰብ ግንባታ መንገድ ነው እና እዛ ጋር ስንታመም እንደ ማህበረሰብ ህመሙ ከባድ ነው።
ወላጆች ይህንን ስልጠና በምን መልኩ ነው ማግኘት የሚችሉት? በነፃ ነው የሚሰጠው? መሳተፍ የሚፈልግ ሰው እንዴት ነው የሚያገኛችሁ?
በነፃ የሚሰጡ ፐብሊክ ሴሚናሮች አሉ። ያው በነፃ ሲባል ሌላ አካል ከፍሎባቸዋል ራሱን የቻለ ወጪ ስላለ። ከዛ ውጭ ደግሞ በተለይ በአነስተኛ ቁጥር የሚደረገው ስልጠና ደግሞ ክፍያ እየፈጸሙ የሚወስዱት ነው። ከዛ በግል ደግሞ በግል ኮችንግ እና ካውንስሊንግን የሚፈልጉ ሲኖሩ ደግሞ ልክ እንደዚሁ ፐርሰናል በሆነ ደረጃ በሶስት ደረጃ ነው የሚሄድ። በሶሻል ሚዲያውም በሜንስትሪም ሚዲያውም ላይ ማስታወቂያዎችን እናስነግራለን። እዛ ላይ ይመዘገባሉ። በዛ መሰረት እየመጡ ይሳተፋሉ ማለት ነው።
በጣም አመሰግናለሁ። እንደው ለማጠቃለል ከአንድ ወላጅ ምን ይጠበቃል የሚለውን እንደው ምክር ቤት ጣል አድርገው በዛ እንለያይ።
በተለይ ልጆች ሁለት መሰረታዊ ፍላጎት አላቸው። ከምግብ ከመጠለያ ከልብስ ምናምን ያለፈ መሰረታዊ ፍላጎት አላቸው። አንደኛው መሰረታዊ ፍላጎታቸው ትኩረት ነው፣ አቴንሽን። ልጆቻችን አይናችንም ጆሮአችንንም ይፈልጋሉ። አካላችንን ብቻ ሳይሆን ስሜት ለስሜት መገናኘታችንን ይፈልጋሉ። ስለዚህ ከልጆቻችን ጋር አብሮ መሆን በጣም ወሳኝ ነገር ነው። ሁለተኛው ነገር ደግሞ ፓወር ወይም ኃይል የሚባለው ስልጣን የሚባለው ነገር ነው። ተፈጥሮ የቸረቻቸው ነፃ ፍቃድ ነፃ ምርጫ አለቻቸው ልጆች የትኛውም እድሜ ላይ ገና ከህፃነታቸው ጀምሮ። ስለዚህ ልጆቻችን የሚቀየሩት መስራት ያለብን በራሳቸው ነፃ ፍቃድና ምርጫ በጉዳዮቹ ላይ አምነው ውሳኔ ሰጥተው ወደ ተግባር እንዲገቡ በማድረግ ነው። በማስፈራራት በመቆጣት እንዲህ ካልሆነ ወዮልህ በማለት ካደረግ ነው የስልጣን ጥያቄ አለ። እኛ ፊት ሊያደርጉት ይችላሉ፣ ዞር ሲሉ ግን አያደርጉት። የሆነ እድሜ ላይ በዛ መልክ አክት ሊያደርጉ ይችላሉ። ከዛ በኋላ ከፍ ካሉ በኋላ ግን እምቢ ማለት ይጀምራሉ። ስለዚህ ልጆቻችንን ማሰልጠን፣ ልጆቻችንን መምራት፣ መንገድ ማሳየት፣ ማስተማር ይጠይቃል። ይሄ ትዕግስት የሚፈልግ ስራ። ስህተት ሲሰሩ ደግሞ ከስህተት እንዲማሩ እያንዳንዱን ስህተታቸውን የማስተማሪያ እድል አድርገን እየተጠቀምን መምራት ከቻለን ልጆቻችንን ሁለንተናዊ በሆነ መንገድ ቀርጸን ማሳደግ እንችላለን። አለበለዚያ ከአንድ ጎን ብርሃን እንዳገኘ ተክል ወደ አንድ ወይ በአካላቸው ጥሩ ይሆናሉ፣ ማህበራዊ ህይወት የለም፣ ወይ በትምህርታቸው ጎበዝ ይሆናሉ፣ ነገር ግን አካላዊ ጤንነታቸው ጥያቄ ውስጥ ነው። እንዲህ እንዳይሆን ከሁሉም አቅጣጫ ብርሃን ሊያገኙ የሚችሉበትን ስራ መስራት አለብን። ይሄ እንግዲህ ሁለንተናዊ ወላጅነት ነው።
በጣም ነው የማመሰግነው አንተ ሽመልስ፣ እግዚአብሔር ይስጥልኝ። ከኛ ጋር ለነበረው ቆይታ እጅግ አድርጌ አመሰግናለሁ።
እኔም በጣም አመሰግናለሁ።
አድማጭ ተመልካቾቻችን ስለነበረን ቆይታ እናመሰግናለን። ለዛሬ ያዝነውን እዚህ ላይ ፈጽመናል። የደን ገረመው መሰናዶውን በመምራት ብርሃን ኃይሉ በቅንብሩ አብረናችሁ ነበር። ሰላም ጤና ይስጥልን። ደህና ደሩ።